Gambino. B-O-N.
በኢትዮጵያ ትንሣኤ ዘመነ ሁለቱ ስትሰሙ መለከት
እንኳን አደረሳችሁ እንኳን ከዘመን ወደ ዘመን አሸጋገራችሁ ጋቢና ቪኦኤ የአዲሱ ትውልድ ድምጽ የመስከረም 2014 ዓ.ም ምረት የመጀመሪያው ቀዳሜ ምሽት ልዩ መዝናኛ መሰናዶ ጀመረ። እንኳን ወጥና ይለኝ ማበደ ጃባለ ወቆስቦት ወበል ማሲቦ ወበል ክራሪ ዝፈናገረ መርሃ ግብራችንን ከእናንተ በተሰባሰቡ አስተያየቶችን ጀምር። ኢትዮጵያ ባለፈው 2013 ዓመተ ምህረት ያስመዘገበቻቸው ድሎችና ያጋጠሟት ፈተናዎች እንዲሁም የአዲሱ የ2014 ዓመተ ምህረት መልካም ምኞቶችን ፀሐይ ዳምጠው ከአዲስ አበባ አሰባስባለች እንደሚከተለው ይደመጣል።
የሞለታታና አመት ባር ገበያ ከድሮ ከነበረው በጣም ሊነት አለው። ዶሮም ዶሮ 600 ብር ተገዝቶ ማይጣቁ ውድ ነው። ግን ቢሆንም እኔ ዶሮ ተወደደ ብዬ ሰው ዶሮ ተወደደ አንድ ነገር ኑሮ ውድ ነው ብሎ ማሰብ ሳይሆን ብንፈልግ ገዝተን ብንፈልግ ጎመን በልተን ለወዳችን የምናደርገው ለአገራችን ለማድረግ ነው አላማዬ ነኝ እንጂ ለምን 10000 ብር አይገባ አለመግዛት መፍታለን ግዴታ የለብንም። ግን አማን ማስቀደም ያለብን ዶሮ 700 ብር 800 ብር ከመግዛት አገሩን ማስቀደም ስለሚበልጥ ለኑሮ አኳያ እንደ ፖለቲካ ተጠቅመን ኑሮ ውድነት እርግጥ ነው ውድነት አለው። ግን ውድነቱ ይዛቱን ጠብቆ ስለሚቀንስ ስለሚጠፋ አሁን ግን እኛ አንጀታችን አስረን ቅጣይ የምንበላው ቆሎ በልተን ኢትዮጵያን ለማሻገር አላማ መላ ኢትዮጵያ ህዝብ ዘይት ተወደደ እህል ተወደደ የሚል ሳይሆን የምንበላው ነገር ትተን አገራችን አሻግረን ኢትዮጵያን በሁለት እግር እንድናቆም ለመላ ኢትዮጵያ ህዝብ ለማስተላለፍ ፈልጓል።
አዚብ ተካልኝ ይባላል። መጥፎ ነገር ያው ኮቪድ መኖሩ አንድ ጦርነት በተለያዩ አካባቢዎች መፈጠሩ ያ ነው። ጥሩ ነገር እንላው ያው በመርጫው ሰዓት የምንፈልገው መንግስት በመመረጡ ደስ ብሎኛል። 2014 በቀይ ሰላም የጤና የስራ አመት እንዲሆን እመኛለሁ።
ስሜ ዳግማ የመንግስቱ ይባላል። ኢትዮጵያ ሀገራችን 2013 በጣም በሚያሳዝን ሁኔታ ነው ያሳለፈችው። አንደኛ የኮቪድ ወረርሽኝ በሀገራችን ላይ በሰፊ ሁኔታ የተንሰራፋበት ሁኔታ አለ። ሁለተኛ ደግሞ የሀገራችን የሰሜኑም አካባቢ ያለው ችግር ሌላም ተጽዕኖ ፈጥሮብን ትንሽ ደስ በሚል ሁኔታ አላሳለፍንም። መላ ሀገራችን በጥሩ ሁኔታ እንዳላሳለፈች ይገባኛል። ስለዚህ መጪው ደግሞ 2014 ከእግዚአብሔር ቃል መልካም አዲስ ብሩህ ተስፋ ደስ የሚል ነገር ይፈጠራል ብለን እናምናለን። ሌላው ደግሞ ደስ የሚለው ነገር ምንድነው? በ2013 የምርጫው ጉዳይ ነው። ያው በጣም ደስ በሚል እንደውም እኛ ምርጫው ከናውኑ በፊት ትንሽ ፈርተን ነበር ያለነው አንዳንድ ኮንፍሊክቶች ይፈጠራሉ ብለን ማለት ነው። ነገር ግን እንደታሰበው አይደለም። እኛ ኢትዮጵያውያን አንድነታችን እጅግ ደስ በሚል ሁኔታ ማለት ነው ምርጫውን አሳልፈናል። ሁለተኛው ደግሞ የአባይ ግድብ የውሃ ሙሌት እጅግ በጣም ደስ በሚል ሁኔታ ነው የተከናወነው። እነዚህ ሁለት አበይት የሆኑ ተግባራት በ2013 ተከናውነዋል ማለት ነው ደስ በሚል ሁኔታ ማለት ነው። 2014 መልካም አዲስ አመት ብሩህ የሆነ ነገር ምክንያቱም በአዲስ ሁኔታ ኑሮ የምንጀምርበት መላ ኢትዮጵያውያናችን ያሳለፍነውን የኮቪድም በአዲስ ሁኔታ ከበሽታውም ተገላግለን በጥሩ ሁኔታ እናሳልፈልን ብዬ ገምታለሁ። አመሰግናለሁ።
ጸሐ ፀሐይና እንግዶቿ እናመሰግናለን። የአዲስ አመት የቅዳሜ ምሽት ልዩ የጋቢና ቪኦኤ መሰናዶ ነው ያዳመጠን ያለ ነው። አሁን ደግሞ አዲስ አመታችንን እዚህ ላይ ገታ እናርግና ዓለም አቀፍ የሆነ ጉዳይ እናንሳ። እንደ አውሮፓውያን አቆጣጠር በመስከረም 11 2001 ዓመተ ምህረት በኒውዮርክ መንትዮቹ ተብለው በሚታወቁት ህንጻዎች ላይ በአሸባሪዎች በደረሰውና 2996 ሰዎችን ህይወት በቀጠፈው 9/11 በመባል የሚታወቀው አደጋ በዛሬው ዕለት 20ኛ አመቱን ያዘ። ፕሬዝዳንት ጆ ባይደን በኒውዮርክ ከተማ በመገኘት መታሰቢያ ያደርጋሉ። ይሄ አሳዛኝ ክስተት ታዲያ ኒውዮርክንም ሆነ ዓለምን በብዙ መልኩ ቀይሮታል። የኒውዮርክ ወጣቶች ስለ መስከረም 1994 ዓመተ ምህረት የዛሬ 20 አመት የሽብር ጥቃት ምን ያስባሉ የሚለውን ዘጋቢያችን ቲና ትሪኒ ያደረሰችንን ዘገባ ቆንጅታዬ እንደሚከተለው ታቀርብልናለች።
ኖዋ ሮድሪጌዝ በዛ ወቅት ገና የሁለት አመት ልጅ ነበር። ህፃን ስለነበርም እሱ የሆነውን ባያውቅም እለቱን እነዚያ መንትያ ሰማይ ጠቀስ ህንፃዎች ሰው ሁሉ እያየ የነደዱበት ምድር ቀጥ ያለችበት ሲል ያስታውሰዋል። ፈጽሞ የሚረሳም አይመስለኝም ይላል ኖዋ። በኒውዮርክ የህክምና ትምህርት እየተከታተለ የሚገኘው ኖዋ ባለፉት 4 አመታት በነበሩ የፖለቲካ ምስቅልቅል ነገሮች አሁን ደግሞ በኮቪድ-19 ወረርሽኝ ውስጥ እያለፍን ነን። በህይወት ዘመናችን አያሌ ከባድ ክስተቶች አጋጥመውናል። የመስከረም አንዱ ጥቃትንም የሚመለከተው ከነዚያ መካከል አንዱ አድርጌ ነው ይላል።
9/11 was just another thing on a whole dumpster.
በህይወት ዘመናችን ውስጥ ብዙ መያዣ መጨበጫ የሌለው ነገር ተከስቶ አይተናል። የመስከረም አንዱ ጥቃት ከዚህ ውስጥ የሚጠቀስ ነው።
አውሮፓውያን አቆጣጠር መስከረም 11 2001 ዓመተ ምህረት ኒውዮርክ ያለም የንግድ ማዕከል መንታ ሰማይ ጠቀስ ህንጻዎች ላይ የደረሰው ያሸባሪ ጥቃት ኒውዮርክ ከተማን እንደቀየራት ጥርጥር የለውም። ጥቃቱ በደረሰበት ወቅት ህፃናት የነበሩ ወይም ደግሞ ብዙም ሳይቆዩ የተወለዱት እንደየተመክሯቸው በተለያየ መንገድ ያስታውሱታል። ሳራ ማሊክ እንዲህ ትላለች።
Most kids, like, they understand conceptually what happened and they can understand that it was a tragedy.
እንደሚመስለኝ ብዙ ልጆች የተከሰተው ምን እንደሆነ በአስተሳሰብ ደረጃ ይገባቸዋል። እጅግ አሳዛኝ ክስተት እንደሆነም ይረዳሉ። ነገር ግን የነሱ ግንዛቤ በውስጡ ያለፈ ሰው በሚሰማውና በሚያውቀው ደረጃ አይደለም።
ሳራ ማሊክ የ16 አመት ወጣት ነች አሁን። ስለዚህም ስለ መስከረም አንዱ ጥቃት የምትናገረው ራሷ በውስጡ አልፋበት አይደለም። አባቷ በወቅቱ ይሰሩ የነበረው የኒውዮርክ ዓለም ንግድ ማዕከል አጠገብ ስለነበረ በእለቱ ስላዩት ስላለፉበት ሁሉ እያወሯት እንደነበረ ትገልጻለች። ሆኖም የሷ በአባቷ አማካይነት የሰማችው ያሳደረባት ስሜት በውስጡ ካለፈበት ሰው ተመክሮ ጋር የሚስተካከል እንዳልሆነ ትናገራለች ሳራ። ብዙዎች የሚጋሩት አስተያየት ነው። ጆን ማስትሮፖሎ የመስከረም አንድ ጥቃት ቤተመዘክር አስጎብኚ ናቸው እንዲህ ሲሉ ያስረዳሉ።
I just think that many of them don't know. It's not that they know, but they don't care.
ብዙዎቹ ስለማያውቁ ነው የሚመስለኝ። ያወቁ ደንታ በማጣት አይደለም።
እሳቸው እንደሚሉት ወጣቶችና ታዳጊዎች የዚያን ለት የሆነውን ነገር በደንብ የሚረዱት ከጥቃቱ የተረፉ ሰዎችን ታሪክ ሲሰሙ ነው።
I mean when I tell them what I saw what I experienced
እኔ ራሴ የዛን ዕለት ያየሁትን ምን እንደተሰማኝ ምን እንደሸተተኝ ያንን ሁሉ ስነግራቸው ማለቴ ነው።
ለ17 አመቷ ሲልቫና ዳቪ ደግሞ ያ ቀን ከህይወቷ ጋር የተቆራኘ ነው። እናቷ በዛ ቀን ያለም የንግድ ማዕከል ህንጻ የሚገኝ መስሪያ ቤት መሄድ እንደነበረባት ታስታውሳለች።
If my mom did go I wouldn't be here.
እናቴ የዛን ዕለት ሄዳ ቢሆን ኖሮ እኮ እኔ አልፈጠርም ነበር።
ሲልቫና ኒውዮርክ ከተማ ዳርቻ ላይ ነው ያደገችው። በሰፈሯ የሚኖሩ ብዙዎች ኩዮቿ ወላጆቻቸውን በጥቃቱ የተነጠቁ ናቸው። ስለሆነም የዚያ ጥቃት ታሪክ ህይወት የተነጥሎ አያውቅም ትላለች። በቅርቡም በትምህርት ቤት ለታሪክ ትምህርት ክፍሏ ያቀረበችው ጽሑፍ ርዕሷ እንዳደረገችውም ገልጻለች።
I feel like it should never be forgotten and the new generations that are coming in should
በፍጹም መረሳት የለበትም ባይነኝ። የሚቀጥሉት ትውልዶችም ሊማሩት ይገባል ምክንያቱም የታሪካችን አካል ነውና።
ሲልቫና ዳቪ በመስከረም አንዱ ጥቃት ለተጎዱ እርዳታ የሚሰጥ የበጎ አድራጎት ድርጅትን ገንዘብ በማሰባሰብ ታገለግላለች።
I hope it opens other people's eyes to how your life can really be taken in a second.
ሌሎቻችን የተሰጠችንን እያንዳንዷን ደቂቃ ማጣጣም ማመስገን እንዳለብን ያስተምረናል ብዬ ተስፋ አድርጋለሁ ትላለች ወጣቷ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የቅዳሜ መስከረም 1 2014 ዓ.ም ልዩ መሰናዷችንን ነው። ከኒውዮርኩ ጥቃት መለስ እንበልና ወደ አዲስ አመቱ ዘገባዎች ደግሞ እንሻገር። ኢትዮጵያውያን እየተሰናበቱት ያለው 2013 ዓ.ም በብዙ ፈታኝ ኩነቶች የተሞላ ነበር። አመቱ ላለፉት 10 ወራት በሰሜን ኢትዮጵያ እየተካሄደ ያለው ጦርነት ጨምሮ በርካታ ግጭቶች፣ ኮቪድ-19 ወረርሽኝ፣ የዋጋ ግሽበትና ተፈጥሯዊ አደጋዎችም የተስተናገዱበት ሆኖ አልፏል። ስመኝሽ የቆየ እነዚህ ተግዳሮቶች ምን ይመስሉ ነበር? በአዲሱ 2014 ዓ.ም ምን ይጠበቃል ስትል የፖለቲካ፣ የሃይማኖት፣ የኢኮኖሚና የጤና ባለሙያዎችን አነጋግራለች። ቀጥሎ ይቀርባል።
2013 ለብዙ ኢትዮጵያውያን ከየትኛውም ጊዜ የላቀ ፈታኝ አመት ሆኖ ያለፈ ነው። የትግራይ ክልልን ያስተዳድር በነበረው ህወሓትና በፌደራል መንግስቱ መካከል በተፈጠረ የፖለቲካ ውጥረት የጀመረው አመት ወደ ጦርነት ተሸጋግሮ የበርካቶች ህይወት የተቀጠፈበት፣ ንብረት የወደመበትና በሚሊየን የሚቆጠሩ ሰዎች ተፈናቅለው እርዳታ የሚጠብቁበት አመት ሆኖ አብቅቷል። በተጨማሪም በመላ ሀገሪቱ የሚያገረሹ ግጭቶች፣ ዓለምን የሚያምሰው የኮቪድ-19 ወረርሽኝና በየጊዜው እያሻቀበ የሚሄደው የዋጋ ግሽበት ግለሰቦችን፣ ተቋማትንና ሀገርን እየፈተኑ ይገኛሉ። ይህን መነሻ አድርገን 2013 እንዴት አለፈ ስንል ካነጋገርናቸው ምሁራን መካከል የፖለቲካ ሳይንስና ዓለም አቀፍ ግንኙነቶች መምህርና ተንታኝ የሆኑት ፕሮፌሰር ብሩክ ኃይሉ ኢትዮጵያ በውስጣዊ ችግር ብቻ ሳይሆን በውጪ ግንኙነትም የተፈተነችበት አመት ነበር ይላሉ።
በተባበሩት መንግስታት ሴክሬት ካውንስል 9 ጊዜ ኢትዮጵያን በተመለከተ በዝግና በክፍት ውይይቶች ተደርገዋል። በጎረቤት ሀገራትም ኢትዮጵያና ሱዳን አሁንም ቴንሽኑ በቦርደር ወሰን ጥያቄ አሁንም እንዳለ ነው። ይሄ ተግዳሮት ኦፕን የሆነ ጦርነት ባይገባም ቴንሽኑና ጫናው አሁንም እንዳለ ነው። ይሄን ክትትል ያስፈልጓል። በ2014
አመቱን ከዘለቀው ጦርነትና ግጭት ጎን ለጎን በ2013 ዓ.ም ለኢትዮጵያኖች ከባድ የነበረው የኢኮኖሚ ቀውስና እያሻቀበ የሚሄደው የኑሮ ውድነት ነው። ሙያዊ አስተያየታቸውን የጠየቅናቸው የገጠር ልማት አማካሪና የኢኮኖሚ ባለሙያዎች ማህበር ፕሬዝዳንት ዶክተር አምዲሳ ተሾመ ወደ አዲሱ 2014 ዓ.ም አብሮ እየተሻገረ ያለው ይህ የዋጋ ግሽበት ዋና ምክንያቱ ለግብርናና የፋብሪካ ምርቶች ትኩረት መነፈጉ መሆኑን ይገልጻሉ።
ወደ 2014 ይሻገራል ብለን የምናስበው አንዱ ችግር የዋጋ ግሽበት ጉዳይ ነው። ዋጋ ግሽበት የሚፈጠረው ማኒ ሰፕላዩ ሲበዛና የብዙ ገንዘብ ጥቂት እቃን የሚያሳድግበት ሁኔታ ነው። ኢንፍሌሽን ተብሎ የሚነገረው ለምሳሌ የፐብሊክ ኤክስፔንዲቸር በሚበዛበት ሰዓት መንግስትን በግብርናውና በማኒፋክቸሪንጉ በበቂ ሁኔታ ምርት ካልመጣ ያው ዋጋ ግሽበት መፈጠሩ የማይቀር ነገር ነው። በተጨማሪ እንግዲህ ሌሎችም የተለያዩ ኢኮኖሚ አሻጥሮች ሊኖሩ ይችላሉ። ይሄ ከሞዴሉ ውጭ የሆኑ ብዙ ነገሮችም ሊኖሩ ይችላሉ።
ዶክተር አምዲሳ እንዳሉት 2013 የግብርና ምርትንም አደጋ ላይ የጣለ አመት ነው። በሚሊዮኖች የሚቆጠሩ አርሶ አደሮች በግጭቶች ምክንያት በመፈናቀላቸው ከዚህ ቀደም አምራች የነበሩ ገበሬዎች ዘንድሮ እርዳታ ጠባቂ ሆነዋል። በተደጋጋሚ በአማራ፣ በአፋርና በትግራይ ክልሎች የተከሰተው የአንበጣ መንጋ እንዲሁም የተለያዩ የጎርፍ አደጋዎች በእርሻ ምርቶች ላይ ጉዳት አድርሰዋል። ዶክተር አምዲሳ ግን ይህ ብቻ አይደለም ይላሉ።
እኔ ግብርናው ያው እንደሚናቀው በጣም ወደ ኋላ እየቀረ የአስተራረስ ዘዴ ይዘን ያለ ነው። 70-80% የሚሆነው ሩራል ህብረተሰቡ ብዙም ኑሮ ከፍ ያለበት እና ከ8 ሚሊዮን የሚበልጥ ህዝብ ደግሞ በዚህ በሴፍቲኔት ፕሮግራም ታቅፎ ያለበት ሁኔታ ነው እና ያ ሁኔታ እያለ አርበን በያዝ የሆነ አይነት ኢንቨስትመንት ነው አሁን ያለው። 15% የማይሆን ህብረተሰብ ያለበት ከፍተኛውን ኢንቨስትመንት እና ማለና ይዚ ይውላል። ያ ደግሞ ፑል ፋክተር ይሆናል። ወደዚህኛው ከገጠር ጉልበትን ወደዚህ እያመጣ የእርሻ ጉልበት አለን የምንልበት ሁኔታ ላይ እንኳን አይደለንም። በአብዛኛው ወጣቱ ወደዚህ ወደ ከተማ እየወጣ ነው። ወደ ገበሬውን ሄደሽ በአሁኑ ሰዓት እየዞርሽ ብታይ የሚያርሰው ግን የራሱ በጣም ከፍ ያሉ ሰዎች ናቸው እርሻ ላይ የተሰማሩት እና ወጣቱም እዛው አካባቢ ግብርናው ላይ እንዲሰማራ የማድረግ ሁኔታ መፈጠር አለበት የሚል ምታል።
ዋጋ ንረትን ለመቆጣጠር መንግስት እንደ የምግብ ዘይት፣ ስኳር፣ ሩዝና ስንዴ የመሳሰሉ መሰረታዊ የምግብ ሸቀጦች ላልተወሰነ ጊዜ ከቀረጥ ነጻ ሆነው እንዲገቡ አድርጓል። ለስድስት ወር ተፈቅዶ የነበረው ያለ ውጭ ምንዛሬ ወይም ፍራንኮ ቫሉታ ሸቀጦችን የማስገባት ፈቃድም ለተጨማሪ ስድስት ወራት ተራዝሟል። እነዚህ ውሳኔዎች በግዚያዊነት ገበያውን ከማረጋጋት አንጻር ጠቀሜታ ቢኖራቸውም በመጪው አዲስ ዓመት ግን መንግስት ትልቅ የቤት ስራ እንደሚጠብቀው ዶክተር አምዲሳ ያሰምሩበታል።
እኔ በአንደኛ ደረጃ በግብርናውና በማኑፋክቸሪንጉ ላይ እና ሁለት ሶስተኛ ደረጃ ደግሞ የትራንስፖርት ሴክተሩ ምርቱም ከአንድ ቦታ ወደ አንድ ቦታ የሚያደርሰው የትራንስፖርት ሴክተሩ ስለሆነ ቅደም ተከተሉን ይዞ በእነዚህ ሶስቱ ላይ ከፍተኛ የሆነ ኢንቨስትመንት ተደርጎ ምርት አድጎ ምርቱ ደግሞ በጊዜ ለህዝቡ መድረስ እንዲችልም ደግሞ ትኩረት ሰጥቶ ቢሰራ ሁኔታዎች ይሻሻላሉ ብዬ እገምታለሁ። በእርግጥ እነዚህ ከእኛ ሞዴል ውጭ የሆኑ የተለያዩ የኢኮኖሚ ትኖቹን በአድሚኒስትሬቲቭ ሜዥርም አስተዳደራዊ እርምጃ መውሰድ ይቻላል። መንግስትም ያንን እያደረገ ነው።
በእነዚህ ተደራራቢ ችግሮች እየተፈተነ ባለ ህብረተሰብ ላይ ኮቪድ-19 ወረርሽኝም እየተወ ያለው ጠባሳ ቀላል የማይባል ሆኖ ሳለ ህብረተሰቡ ያጋጠመው በፖለቲካውም ሆነ በበሽታው ዙሪያ የሚሰራጩ የእውነተኛና ሐሰተኛ መረጃዎች መደበላለቅ 2013 በርካቶችን ለአይምሮ ጭንቀት አጋልጧል ያሉን ደግሞ የአይምሮ ጤና ባለሙያ የሆኑት ማዓዛ መንክር ናቸው።
በየጠዋቱ ስንሰማቸው የነበሩት ግጭት፣ ጦርነት፣ ሞት እንደዚህ መፈናቀል ናቸውና ቀላል አልነበሩም። በማህበረሰብ ውስጥ ትራውማቲክ ኤክስፒሪየንስ ነው ያሳለፈን ያለነው። ስቲል አላለቀም። ገና አሁንም እዛው እንትኑ ችግር ውስጥ ነው ያለነው ማለት ነውና ያ ደግሞ በሰው ውስጥ በጣም ብዙ ፍርሃት ደሞ ነገ ምን ይፈጠር ይሆን ደሞ ነገ ምን እንሰማ ይሆን የሚልና የምንሰማቸው ነገሮች ደግሞ እየተሻሉ እየተስተካከሉ ሳይሆን እየባሱ ዘግናኝ የሆኑ ግፎች የሚፈጸሙበትና በጣም በሁሉም ውስጥ በቃ በፍርሃት እንድንኖር በጭንቀት በጥርጣሬ ውስጥ እንድንሆን ያደረገን ጊዜ ነበር 2013 ማለት ነው።
ሀገርን ከዘርፈ ብዙ ችግሮች ለማላቀቅና ዘላቂ ሰላምም ሆነ ልማት ለማምጣት የአይምሮ ጤና ከአካላዊ ጤና እኩል አስፈላጊ ነው። ታዲያ በርካታ ችግሮችን አዝሎ ወደ አዲሱ 2014 ዓ.ም የሚሻገረው ማህበረሰብ የአይምሮ ጤናውን በምን መልኩ መጠበቅ ይችላል?
በተለይ እኔ አሁን ሀገራችን ላይ ያለው በጣም ብዙ የተዛቡ መረጃዎች አሉ። እነዛ መረጃዎች እንዳልኩት ደግሞ ምንድን ነው አይምሯችን ይቀበላቸዋል። ስለዚህ አንዱ የአይምሮ ጤንነት የምንጠብቀው የምናየውንና የምንሰማው ነገር በጥንቃቄ መምረጥ፣ ልክ ለጤና ለሰውነታችን ምግብን መርጠን እንደምንወስድ ሁሉ ከነ ቆሻሻው ከነ ምናምኑ እንደማንወስድ ሁሉ መረጃንም እንደዛው መምረጥ። ብዙ ሰው ደግሞ እንደ ኮፒንግ መካኒዝም የሚጠቀምበት ጥሩ ነገር አለኝ ሀገር ውስጥ ወደ ቤተ ክርስቲያን በመሄድ በጸሎት በምልጃ እንደገና ደግሞ ትልቁ የኛ አሴታችን ምንድነው ማህበራዊ ትስስራችን ጥሩ ነውና ሁሉም ሰው በየቤቱ ይዞ ቁጭ አይልም፣ ቅርብ ለሆነው ሰው ያጋራል፣ ይነጋገራል። ይሄ ደግሞ ተስፋ ደግሞ ብልጭ እንዲልልሽ ያደርጋል።
በኢትዮጵያ ዘርን ሃይማኖትንና ማንነት ላይ ያተኮሩ ግጭቶችን ለማስቆም ሲንቀሳቀስ የቆየው የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች በጳጉሜ ወር ለአምስት ቀናት ሀገር አቀፍ ጸሎት እንዲካሄድ ማወጁን ተከትሎ የሁሉም ሃይማኖት አማኞች እንደየእምነታቸው ለአምስት ቀናት ጾምና ጸሎት ሲያካሂዱ ቆይተዋል። የጉባኤው ሰብሳቢ ሊቀ ትጉሃን ቀሲስ ታጋይ ታደለም እነዚህ ቀናት ህብረተሰቡ ልቡን ለእርቀ ሰላም እንዲከፍት ያደርገዋል ይላሉ።
ትልቅ አስነዋሪ ተግባራት ተፈጽመዋል። ቤተ እምነቶቿን በእንደዚህ አይነት መልክ የጦር አውድማ ሲሆኑ ማየት፣ የእምነት መሪዎቿ በጠራራ ፀሐይ ሲታረዱ ሲሰዉ መመልከት፣ በአንድም በሌላም መንገድ ወንድም በወንድሙ ላይ ኢትዮጵያዊ በኢትዮጵያዊ ላይ ሲጨክን ሲጨካከን ሲያፈናቅል ሲገዳደል ማየት እጅግ የሚያም ከመሆኑ አንጻር ይህንን ያገናዘበ እግዚአብሔር ምሕረት እንዲያደርግልን እርቅ እንዲያደርግልን ይቅርታ እንዲያደርግልን ተንበርክከን ለምን ብለን ይህንን አዋጅ ታውጇል።
ፈተና የበዛበትን 2013ን አልፎ ወደ አዲሱ 2014 ዓመተ ምህረት ለመሻገር የጠፉትን ነገሮች በማስተዋል ማለፍ ያስፈልጋል የሚሉት ሊቀት ጉሃን ቀሲስ ታጋይ በአመቱ ተስፋ ሰጪ የነበሩ እንደ ህዳሴ ግድብ ሙሌት አይነት ህዝብን አንድ የሚያደርጉ ክንዋኔዎችም እንደሚያስፈልጉ ያሰምሩበታል።
2014 በተለይ እነዚህ ትልቅ ተግዳሮትና ፈተና ሆነው ያሳለፍናቸው ጉዳዮችን አርመን ቤተ እምነቶች በፍጹም የሚከበሩበት አባቶች የሚታፈሩበት ሁሉ በማንነቱ ምክንያት የማይፈናቀልበት በማንነቱ ምክንያት የማይሞትበት በማንነቱ ምክንያት በደል የማይፈጸምበት በኢትዮጵያዊነቱ ብቻ ኮርቶ የሚኖርበት ኢትዮጵያ እንድትሆን እንጠይቃለን።
እነዚህን ፈተናዎች ያስተናገደውን 2013 ዓመተ ምህረት ልንሰናበተው የሰዓታት እድሜ ብቻ ቀርቶናል። ብዙዎችም አዲሱ 2014 ዓመተ ምህረት የእርቅና የአንድነት ዓመት እንዲሆን ተመኝተዋል። እኛም አዲሱ ዓመት የሰላምና የፍቅር ይሁን እንላለን። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አዲስ ዓመት ሲመጣ በዓልን በዓል ከሚያስመስሉት ነገሮች አንዱ የበዓል ዜማዎች ናቸው። ዘንድሮ ግን እነዚህ ዜማዎች አልተሰሙም ይላሉ። በባህር ዳር ከተማ ዘጋቢያችን አስቴር ምስጋናው ያነጋገራቻቸው ነዋሪዎች በአንጻሩ ፉከራና ሽለላዎች ከፍ ብለው እየተደመጡ ነው። ይህ ደግሞ ገበያ ሄደው አዳዲስ ቁሳቁሶችን እንዳይገዙ ሞራል እንዳሳጣቸው ተናግረዋል። የነጋዴዎች ገበያ መቀሳቀዙንም ነው፣ ነገር ግን የሀገር ሰላም ይቅደም፣ የገበያ መጥፋት አላስጨነቀንም ብሏል። አስቴር ምስጋናው በባህር ዳር ከተማ ተዘዋውራ የበዓል ዋዜማ ድባቡን ተመልክታ ደረሰችን ዘገባ እንደሚከተለው ይቀርባል።
ለወትሮም ቢሆን አዲስ ዓመት ሲመጣ በዓሉ በዓል የሚያስመስሉትና ሞቅ ደመቅ የሚያደርጉት የበዓል ዜማዎች ናቸው። እነዚህን ዜማዎች በሬዲዮና በቴሌቪዥን የሰማ ግለሰብ ወደ ገበያ ወጣ በማለት ለበዓሉ ከሚያስፈልጉት መሰረታዊ ፍጆታዎች ባለፈ አሮጌን በአዲስ የሚቀይሩ እቃዎችን ይሸምታል። የዘንድሮ የባህል ድባብ ግን ከዚህ የተለየ በመሆኑ ገበያው ተቀዛቅዟል ይላሉ። የበዓል ገበያ ምን እንደሚመስል ጎራ ብዬ ያነጋገርኳቸው ሻጮች በሱቃቸው ውስጥ ያገኘኋቸው ወይዘሮ ንያ ታስማማው ሀገር ሰላም ይሁን እንጂ የእኛ መሸጥ አለመሸጥ ጉዳያችን አይደለም ብለዋል።
እኛ ጭንቀታችን እንዴት ይሆን ወታደሮች፣ እንዴት ይሆን በዳር ያሉት ዘመዶቻችን እህቶቻችን ምናስብ እንጂ ስለምንሸጠውን ነገር እኛ አንጨነቅም። በሰላም ወጣ መግባት ብቻ ነው እኛ ምንፈልገው።
ከዚህ በፊት እንዴት ነበር በዓል የሚከበር?
ከዚህ በፊትማ ስለ በዓል ነው የበዓል ጨዋታ ዜማዎቹ የነበሩ እንቁጣጣሽ የሚለው እንኳን ደህና መጣሽ እየተባለ። አሁን ግን ያለው ከወቅቱ ጋር አንጻር ያለውን ትኩረት ያለን የበዓሉን ሳይሆን ወኔ ያለውን ነገር ነው እኛ የምናዳምጥ። እኔ አሁን ውየጀ ተረብ የቴሌቪዥንና በቀን ውሎ ምን እንደተሰራ ምን ድል እንዳደረጉ ያንን ነው የማዳምጥ እንጂ የበዓሉን ነገር እውነት ልሻለሁ አላስቡም። ዋናው እኛ ሰላም ይሁንልን። ገበያውን እኛ ብዙም አልተጨነቅንለትም። ሰላም ሲሆን ነው ገበያ የሚኖረው።
ወይዘሮ ሂሩት አሞኜ አዲስ ዓመት ሲደርስ የሚሰሙ የበዓል ዜማዎች ስነ ልቦናን ወደ በዓሉ ዝግጅት ያመራሉ። በዘንድሮ ዓመት ግን የምንሰማቸው ዜማዎች ከወትረው የተለዩ ናቸው ብለዋል።
በፊት የነበረን ዝግጅትና ያሁኑ በምንም አይገናኝም። በፊት የነበረው ድባቡም የለም። ሚዲያም ላይ የምናየው ነገር ሽር ጉዱ ምኑም እንደ ድሮ አይደለም። በሚዲያ ሲተላለፉ የነበሩት ስለ ጦርነት ነው። በአጠቃላይ ቀረርቶ፣ ፉከራ፣ ስለ ጦርነት ወኔን የሚቀሰቅሱ ነገሮች ናቸው እንጂ በዓል በዓል የሚሸት ምንም ነገር አልሰማንም እስካሁን ድረስ። ስነ ልቦናችንም ለበዓል አይደለም ዝግጁነቱ። ትንሽም ቢሆን እንደ ያለውን ድባብ ቀየር አድርገነው እነዋል በሚል ነው እንጂ ውስጣችን ደስተኛ ሆኖ አይደለም። ግን ያው ትንሽም ቢሆን ቀየር እናርገው ያን ቀንም ቢሆን በዓሉን ብለን ነው።
ዛሬ የአዲስ ዓመት የበዓል ዋዜማ ነው። በከተማው ውስጥ ባሉ አብዛኛው ሱቆች በዓል በዓል የሚሸቱ ዜማዎችን አልሰማሁም። ወደ ዋና ዋና የአስፋልት መንገድ ስዘዋወር
የማጣሪያ ሽያጭ ተጀምሯል። ዛሬና ለዛሬ ብቻ በከተማችን ይቆያል።
ወደ አንዳንድ አደባባዮችም ጠጋ ስል
ላሊቆ
በዓልን ከቤተሰብ ጋር የማክበሩ ሁኔታስ እንዴት ሆኖ ይሆን በማለት ወደ ባህር ዳር አሮጌው መናኸሪያ አቀናው። በዓልን ከቤተሰብ ጋር ለማክበር የሚመጡና የሚሄዱ ይኖሩ ይሆን? በመናኸሪያው ውስጥ ያገኘሁት ፋሲል ሙላቴ የበዓሉን ድባብ እንዲህ አጫውቶኛል።
ማለት ሰሞኑን ብዙም አልነበረም። ዛሬ ግን ኦልሞስት እንደምታዩ ሰው መናኸሪያው እየሞላ ነው ያለው። እየመጣን ነው ከሌላ ቦታም እየመጡ እየተራገፉት ላይ እንዳይተቻቸዋለሁ። ከሰዓት በኋላ ከጎጃም መኪና መጥቶ ወደ ጋይንቴ ሄደም ሰው ነበር። ከጎጃም መኪና መጥቶ ወደ ጎንደር ሄደ ነበርና ዛሬ ይሻላል እንጂ ከበፊቱ ትንሽ የመቀዛቀዝ ባህሪ ግን አለ። ማለት ሰው የመደናገጥ ባህሪ አለው፣ ባለበት የመቆየት ባህሪ አለው። አሁን ሰው
ጎንደር ሁለት ሰው ጎንደር
ደብረ ታቦር አዲስ የሞላ ደብረ ታቦር ደብረ ታቦር
ባል የሚሸጥ ዜማዎች ማለት በየአቅጣጫው መናኸሪያ ብቻ አይደለም፣ ኦልሞስት በሌላውም አካባቢ ባል የሚሸጥ በር ይታይ ነበር። አሁን ደግሞ ፉከራ ቀረርቶ ምናምን ነው አሁን ሰው የሚሰማ።
በአንድ ሀገር ውስጥ ጦርነት ሲኖር ከሰብአዊና ኢኮኖሚያዊ ኪሳራዎች ባለፈ በአንዳንድ ግለሰብ ቤት ውስጥ የስነ ልቦና መረበሽን እንደሚያመጣ የስነ ልቦና ባለሙያው አቶ ዳዊት ባዬ ነግሮኛል።
ይህ የጦርነት በሀገር አቀፍ ደረጃ የሚያደርሳቸው ጉዳቶች እንዳሉ ሆኖ ጦርነት እንደ ሀገር የስነ ልቦናዊ ጥቃቱ ከፍተኛ ነው። ብራችንን ማውጥተን መደሰት አንችልም፣ ወይም ደግሞ የምንፈልገውን መግዛት አንችልም። ሰዎችም ደግሞ ያሏቸውን ነገሮች በሙሉ መሸጥ አይፈልጉም። ሰውም ደግሞ ያለውን ብር ብዙ ብር አውጥቶ በቅንጦት ማሳለፍን አይፈልግም።
በጦርነት ምክንያት ያልተቀዘቀዘው የኢትዮጵያዊነት መገለጫ ባህል የሆነው የእርስ በርስ መረዳዳት ነው። የባህር ዳር ከተማ ተወላጅ የሆነው ወጣት ድንበሩ ሞት ባይኖር አቅመ ደካማንና ጧሪ ደጋፊ የሌላቸውን 65 ሰዎች የባለሙያ ገንዘብና ምግብ አድለዋል።
በበሽታ በተለያየ ምክንያት አቅመ ደካማች የሆኑት አብዛኛው እዚህ የምታያቸው የተወሰኑት ሰዎች ዘማች ቤተሰቦች፣ ዘማች ባሎቻቸው፣ ልጆቻቸው የሄዱባቸው ስለሆነ እሱንም ከማሰብ አንጻር ነው ያደረግነው። 65 ሰዎች አካባቢ ናቸው። ወደ 260 ሺህ ብር በአይነትና በጥሬ ገንዘብ ለባህል መዋያ አበርክተናል ማለት ነው። የመረዳዳት ባህሉ ቢኖር መልካም ነው ላለው።
ድጋፍ የተደረገላቸው ግለሰቦችም በበዓል አስታዋሽ ማግኘታቸው አስደስቷቸዋል።
ስራ የለኝም፣ ጥሮታም የለኝም። በፊት ጊዜ የደርግ ወታደር ነበርኩ እና ከነ ጡረታዬም አላገኘሁም። ማስታወሳቸው ራሱ
አስቦ ይህን በማድረጉ እኔ በጣም ደስተኛ ነኝ። ማሰቡ ራሱ ደስተኛ ነኝ። ማንም አላሰበንም፣ ያሱ ስላሰበን በእናቱንም እና በጣም ነው የምናመሰግነው።
መልካም አዲስ ዓመት። አስቴር ምስጋናው፣ ባህር ዳር።
Just a little bit of 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 a
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ ያመሰግናለን። የቅዳሜ መስከረም 1 2014 ዓ.ም ልዩ የጋቢና መሰናዶን እዚህ ላይ ጨረስን። ስናስተናግዳችሁ ያመሸነው ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ ከምሽቱ ተረኛ አዘጋጅ ሰለሞን አባተ ጋር በመሆን ነው። አብራችሁ ስለሆናችሁ እናመሰግናለን። መልካም አዲስ ዓመት፣ መልካም ዘመን ተመኘን። ደህና ደሩ።